የጦር ባለታሪክ ናቸው። በንጉሰ ነገስቱ ዘመነ መንግስት ከሶማሊያ ሰርገው በሚገቡ ኃይሎች ይፈጸሙ የነበሩ ጥቃቶችን ለመክታት የልዩ ኃይል በማቋቋም የጦር ትምህርት ቤት በማደራጀት የሰሩትን ጨምሮ በበርካታ የጦር አውድማዎች ለፈጸሟቸው የጦር ጀብዶች ይነገርላቸዋል። በኢትዮጵያ አየር መንገድ የበረራ ደህንነትን በማቋቋምና ሌሎች የተለየ ግምት በሚሰጣቸው ስራዎቻቸውም ይነሳሉ። ካሳ ገብረ ማርያም በሚል ርዕስ በስማቸው ተጽፎ ለህትመት የበቃው መጽሐፍ በቅርቡ ነው እዚህ ዋሽንግተን አቅራቢያ በምትገኘው በአርሊንግተን ከተማ ለአንባቢያን የተዋወቀው። የግለ ታሪክ መጽሐፉ ደራሲ ልጃቸው ዶክተር ስንታየው ካሳ ናቸው። ቁጥሩ የበዛ ታዳሚ በተገኘበት የተዋወቀበትን ስነ ስርዓት የተከታተለው የባህልና ማህበረሰብ አዘጋጅና አቅራቢ አሉላ ከበደ ነው። ደራሲዋን ዶክተር ስንታየውን ያወያየው ለምሽቱም የቃለ ምልልሱን የመጨረሻ ክፍል ይዞ ቀርቧል። ባለፈው ሳምንት እልባት ካደረገበት ይጀምራል።
የበረራ ደህንነትን የተመለከተው ጉዳይ በአገራችን ለመጀመሪያ ጊዜ ብለዋል በዓለም አቀፍ ደረጃም እስራኤልን በመከተል የተመሰረተ መሆኑን አባቶ የዛ ቆርቋሪ መሆናቸው ተገልጿል። ዶክተር ስንታየው የሚገባቸውን ያህል እውቅና ያላገኙ የተለየ ስራ የሰሩ ለሀገራቸውም ፍቅር የተሰዉ መሆናቸውን መጽሐፎ የሚተርከው አባቶ በበረራ ደህንነት ስራ ውስጥ እንዳየነው ሁሉ ሌሎች ክንዋኔዎቻቸውንም መጽሐፎ ይተርካል። ለምሳሌ ወዲህ ወደ ዩናይትድ ስቴትስ መጥተው የተላኩበትን ወታደራዊ ሳይንስ ስልጠና ካጠናቀቁ በኋላ በሀገር ውስጥም በውጭም እንደተማሩ ይገልጻል። ከጦር ምድባቸው ውጪ በሬንጀር፣ በአየር ወለድ፣ በመረጃ ትምህርትና በመሳሰሉት በመሰልጠንም ሁለገብ የሆነ ብቃት ያገኙ ከፍተኛ የጦር መኮንን ነበሩ ይላል። አባቶ ከገጠር የመጡ በቤተክርስቲያን አካባቢ ያደጉ መሆኑንም መጽሐፉ ይተርካል። ቀደም ያለ ባራያነት የተከተሉት ሰው ስለመኖሩ ፍንጭ የለም። እንዴት ይሄ ሁሉ ዝንባሌ ይኖራቸው? እስኪ ደግሞ ስለሱ በጥናቱ ያገኙትም ከሙያ አጋሮቻቸው ያገኙትም መረጃ ካለ ያካፍሉን።
እሺ፣ አባቴ እንደገለጹት ትውልዱ ሲዳሞ ነው። እዛ ነው ያደገው። የቄስ ትምህርት ቤት ነው የተማረው። እንደውም አባቱ አዲስ አበባ ለክህነት ሲያመጡት ነው በዛን ጊዜ ልጆች ከመንገድ ላይ የተያዙ ትምህርት ቤት ይገቡ ነበር። እንደዛ ነው ታሪኩ። አባቴን ብዙ ሰዎች ሲገልጹልኝ በጣም ሁለገብ ነው። ለምሳሌ ከተጠቀሰው ውስጥ ስፔሻል ፎርስስ ወይም ልዩ ኃይልን ኢትዮጵያ ውስጥ ያቋቋመው እሱ ነው። ከዛም ሶማሌዎች አንዳንድ ጉዳት ለማድረስ ሲያስቸግሩ እሱ እየመራ ሶማሌ ድረስ ውስጥ ገብተው ሁሉ የተለያዩ ጀብዱ ፈጽመዋል። በዛም የነበረውን ውጥረት አድነዋል። ሌላው እንደተባለው አሜሪካን ሀገር በፈቃደኝነት እንደተነገረኝ ከተላከበት ትምህርት ሌላ የአየር ወለድ ትምህርት በትርፍ ጊዜው ተምሮ 35 ጊዜ በመዝለል ኮከቡን አድርጓል። ሁለገብ ነው። መማር ይፈልጋል። ራሱን ማስተማር ይፈልጋል። አይፈራም። ሬንጀር ኮርስም አሜሪካን ሀገር ነው የተማረው። ራሱን ማዳበር ይፈልጋል። አገሩን በጣም 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 ይወዳል። ምየ ኢትዮጵያ ነው የሚለው ብዙ ሰዎች እንደነገሩኝ። ይሄ ነው እንግዲህ አባቴ ሀገር መውደድ እና አይቻልም የሚለው ነገር የለውም። የተግባር ሰው ነው። የንግግር ሰው አይደለም። ሁሉም ነገር በተግባር የሚፈጽም ሰው ነው። ለእኛም ልጅ ሆነን የሚነግረን በትምህርት እንድንበረታ በተግባር ሁሉ ነገር እንድናደርግ ነው። እና እያለቀስኩ ነው የጻፍኩት ይህን መጽሐፍ። በጣም ከባድ ነበር ለኔ፣ ግን በጣም ከሁሉም በላይ ከልጆቼ ቀጥሎ በህይወቴ ያደረግኩት ብዬ መኮራበት ይህ መጽሐፍ ነው።
ያግባባ ይመስለኛል። በአንድ ወገን የወላጅን ታሪክ መዘከር የልጆች ሁሉ ፍላጎት ሊሆን ይችላል። ስንቶቹ ያደርጉታል፣ ስንቶቹ ያን መንገድ ይወጡታል፣ ሌላ ጉዳይ ሊሆን ይችላል። ነገር ግን ደግሞ የራስን ወላጅ በፍቅርና በአክብሮት ከሆኑትም በላይ ጎላ አድርጎ ማየት ሊገጥም የሚችል ነገር ነውና እርሶ ስለ መጽሐፉ አጻጻፍ ሲናገሩ መጽሐፉ ከማወደስና በአባትነታቸው ለእርሳቸው ካለው ክብር ብቻ የተነሳ ሳይሆን በተጨባጭ እርሳቸው የሆኑትን ያደረጉትን ጥረት ይናገራሉ። ስለ ግለ ታሪክ አጻጻፍም ይተርካሉ። የግለሰቦችን በቅራኔ የተሞላ ሁኔታ ከእርሳቸው ጠባይ ጋር ግራና ቀኝ ይመለከታሉ። በስነ ምግባራቸውም በብዙዎቹ በዚህ መጽሐፍ ላይ እንደተደረቀው የተወደዱና የተከበሩ መሆናቸውን ሲያነሳሉ፣ በህይወት ያለም ሰው የህይወት ታሪክ ወይም ገድል ሲጻፍ የግለሰቡን ጥልቅ የውስጥ ስሜት፣ የህይወት ግንዛቤና መላ ሰብአዊነቱን፣ ምኞቱን፣ ፍላጎቱን ከራሱ በቀር ማንም ሊደርስበት የማይችል የሚመስለውን መገንዘብ ይጠይቃል ይላሉ። አባቶ በህይወት አለመኖር ብቻ ሳይሆን 40 ዓመት ከተቃረበ ጊዜ በኋላ የተጻፈ እንደመሆኑ በህይወት ፍላጎታቸው፣ የግባቸው ምንነት፣ በመጽሐፉ የጠቀሷቸውን ነገሮች ማካተት አዳጋችነቱን አጉልቶ ማየት ይቻላል። እስኪ እዛ ጋር የእርሶን ትግል የእርሶን ፈተና ያጫውቱን። ጥናት በወሰደበትን ጊዜ ጨምረው
እሺ መጀመሪያ ጀምሮ እንዳልኩት ቀላል መስሎኝ ነበር መጻፍ በተለይ በህይወት የሌለ መጻፍ እኔ ደግሞ እንደ ልጅነቴ ማቀው ከአባትና ልጅ ያለፈ ነገር አልነበረ ስለዚህ እንዴት ከባድ መሆኑን ከመጀመሪያው አውቄያለሁ እና ግን ተስፋ ሳልቆርጥ በየቦታው አንዱ አንዱ ይጠቁመኛል እንደገና ደግሞ አንዳንድ ሰዎች እንደውም 3 አመት ከዛም በላይ ያስጠበቁን ሰዎች አሉ።
ምን ማለት ነው? ሰዎችን መልሶ ለማግኘትና መረጃ ለማግኘት ብዙ ጊዜ ወስደው
ለመረጃ ለማግኘት አው ሌላ ጊዜ ይገናኝ ምናምን በመባል ሰዎችን ስራ ይበዛባቸዋል ወይም ራሳቸው የግል ምክንያት ይኖራቸዋል። ጠቃሚ መረጃ ያላቸው ሲመስለኝ በጣም ነው ሰዎች እንማስተግረው። ለአባቴ ባላቸው ፍቅር ግን በሙሉ ተባብረውኛል። አንዴ እንደውም ጀርመን ሀገር ድረስ ለመሄድ በጣም ይጠቅማሉ ማለቸውን ሰው ድንገት ፍራንክፈርት ሆኜ ደወልኩላቸው እና እዚህ ነው ያለው ስላቸው በጣም ደነገጡ። ምክንያቱም ብዙ ጊዜ እየታመሙ በተለያየ ምክንያት ሊሰጡኝ አልቻሉም ኢንፎርሜሽን። ከዛ ከከተማው በጣም ርቄ ነው የምኖረው አሉኝ። እንዴ ለማሳየት ነው ጀርመንኛ ትንሽም ስለምችል ቪየና ስለተማር ግዴሎት ማድራሻውን ብቻ ይስጡኝ አልኳቸው። ከከተማው ወጣ ያሉ ነበሩ። በባቡር ተሳፍሬ የነበሩበት ከተማ ድረስ ሄጂ እንደውም ሲያዩኝ እነተም የካታሊዝ ነሻሉ አይረሳኝም። ቤታቸው ወስደው በጣም ተደስተው አንድ 3 ሰዓት ያህል ጥሩን ኢንተርቪው አረኳቸው እና ደግሞ በጣም ትክክል ነገር ነው ያደረኩት ምክንያቱም የሰጡኝ መረጃ በጣም አስፈላጊ ነበር መጽሐፉ እንዲሟላ። እንደውም ኢትዮጵያን በመላለ ዋሽንግተን ዲሲ ከቤተሰቦቼ ጋር 2 ሳምንት ሆቴል ውስጥ ተቀምጬ ሰዎች ኢንተርቪው በማድረግ ዛሬ 6 ዓመት ይሆናል ዲሲ ነበርኩኝ። ኒውዮርክ ሄጃለሁ። በስልክ ደግሞ የተለያዩ ሀገሮች አፍሪካ ውስጥ ዩሮፕ ያሉ ሰዎችን እንዲሁም ያላገኘኋቸውን እዚህም አሜሪካን ሀገር ያሉ ሰዎች ብዙ ጊዜ እየደወልኩ አናግሬያለሁ። በተቻለ መጠን ታሪኩ የተሟላና እውነትም ቢሆን አንዱ ሲነግረኝ ሌላ የሚደግፈው ክፍል የማግኘት ነበረኝ እውነተኛ እንዲሆን። አንድ ሰው ብቻ በነገረኝ የጻፍኩት ምናልባት ቀልዶች ወይም ቀላል ነገሮች ካልሆኑ 2-3 ሰዎች ያሉኝን ነው ማስቀመጥ ይፈልጋል።
ተመሳሳይ ነገር ከተለያዩ ምንጮች ማግኘቶን ያረጋግጣለሁ።
አዎ እሱ ነው ከባድ ማረጋገጥ ማመሳከር ያስፈልግ ነበር ምክንያቱም የአባቴ ታሪክ እውነተኛ ስለሆነ አንዴ እንደውም አንድ ጀነራል የአባቴ ታሪክ እውነተኛ ታሪክ ነው ተረት ተረት እንዳይሆን ብለው ተናግሩ። አዎ እውነተኛ ታሪክ ስለሆነ በደም መጻፍ አለበት ተረት ተረት እንዳይሆን የሱ ታሪኩነት ነው እና በጥናት ላይ ተመሰረተ መሆን አለበት በማለት እኔም ስለማምን በራሱ ጥረት እዚህ የደረሰ ሰው ነው ከዝቅተኛ የመጣ ሰው ነው አባቴ ጥሩ ነው ከሲዳማ መጥቶ ጥሩ ተምሮ ነው እዛ ደረጃ የደረሰው ለሀገሩ እንዲሁም ለዓለም ያበረከተው አስተዋጽኦ ከባድ ስለነበር እና አባቴ የሚገባውን ቦታ ለማግኘት እና ትክክለኛ መረጃ ለማግኘት ብዙ ነው የጣርኩት በጣም ብዙ ውጣ ውረዶች እንደውም አንዳንድ ሰዎች በጭራሽ ሞክሬ ማግኘት አቅቶኝ ሌላው ደግሞ መረጃዎችን ለማሟላት ከኤርትራም በኩል ሞክሬያለሁ ለማግኘት ምክንያቱም ትክክለኛ ነገር እንዲሆን አንድ በኩል እንዳይሆን ከሻቢያ በኩል ያገኘኋቸው ሰዎች አሉ መጽሐፍ ላይ እንደምታዩ ሬከርድ የሆነ የነሱም በዛን ጊዜ አባቴ በነበረበት ጊዜ ያለውን ውጊያ በጣም አክብደው ለነሱ 30ኛ አመት ይሁን ሬከርድ የሆነ በኤርትራ ቲቪ የቀረበ ዶክመንተሪ ሁሉ አግኝቻለሁ። በጣም የከረረ ጦርነት እንደውም አይተን ማናቀው ጦርነት ነው ብለዋል የራሳቸው የሻቢያ ባለስልጣኖች አሁን ባለስልጣን የሆኑ ሰዎች እንዲሁም ሌሎቹም ያድናቆት አላቸው ስለአባቴ ጀግና ናቸው ያሉኝ ከባድ ስልጣን የነበራቸው ሰው ነበሩ እና በጣም ነው የተደሰትኩት። በዛም በኩል ጀግና መባሉ ትልቅ ኩራት ነው። የሚቆጨኝ ነገር ያን ሁሉ ነገር ሰርቶ መጨረሻ ለሀገሩ ለህዝቡ ራሱን መስዋዕት አድርጎ ብዙ ነገር አድርጎ በኢትዮጵያ ባለመታወቁ በጣም ነው የሚቆጨኝ። እኔ አሁን ይሄ መጽሐፍ ህዝቡ ያነበዋል ይማርበታል አባቴ ብቻ ሳይሆን ብዙ እንደሱ አይነት ጀግኖች ለሀገራቸው ፍቅር አልፈዋል የነሱን ታሪክ ሁሉ እንደ ምሳሌነት የሚያሳይ ነው። ብዙ ልጆች አሉ ወይም ቤተሰቦች የአባቶቻቸውን ወይ የዘመዶቻቸውን ታሪክ ይጽፋሉ የሚል ካለ ምክንያቱም ሀገራችን ብዙ ሰዎች የተሰዉ ሰዎች አሉ ለሀገር ፍቅር።
መልካም ሌሎችንም ማነሳሳት ይጠበቃል። ዶክተር ስንታየው ካሳ የአባቶን የኮሎኔል ካሳ ገብረ ማርያምን ትንዋኔዎች የሚተርከውን ከ400 ገጾች በላይ ያለውን መጽሐፉን አስመልክቶ ለሰጠኝ ማብራሪያ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እሺ አቶ አሉላ እና ዮይ በጣም ነው የማመሰግነው።